በኢትዮጵያ በተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመጽ የደረሱ ጉዳቶችን በተመለከተ የምናሰማው ተከታታይ ውይይት አካል ነው። ቀጥሎ የሚሰማው አዲስ አቅጣጫ ለመጪዋ ኢትዮጵያ በሚል ርዕስ አገሪቱ ከገባችበት አጣብቂኝ ተወጣ ዘንድ የሚያግዙ ያሏቸውንና የዘለቄታውን ቀጣይ አቅጣጫዎች የጠቆሙ ጭብጦችን ያካተተ ጽሑፋቸው መነሻነት ኢኒሽቲቭ አፍሪካ ከተባለው መንግስታዊ ያልሆነ ድርጅት ስራ አስፈጻሚ ዲሬክተር ከአቶ ክቡር ገና ጋር የተጋሄደ ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። አሉላ ከበደ ነው አዘጋጅና አቅራቢው። ባለፈው አርብ ውይይቱ ልባት ይነሳል።
አቶ ክቡር፣ ቀደም ብሎ ያነሱት የችግሩን መሰረት በቅጡ መረዳት ወይም መገንዘብ ያሉት መጀመሪያ ላይ ይገኛል። ህገ መንግስቱ መመርመር፣ የጦር ሰራዊትና የጸጥታ ኃይሎች ወደ ካምፖቻቸው እንዲመለሱ ማድረግ፣ የህግ የበላይነት መከበር፣ በጎሳ ላይ ያተኮሩ ፓርቲዎች እንዳይበረታቱ፣ አዲስ ምርጫና የተሃድሶ እርምጃዎች አስፈላጊነት፣ ነጻ መገናኛ ብዙሃንና ብሎም የጎሳ ማንነትን ያላንጠለጠለ አዲስ የመታወቂያ ካርድ እንዲወጣ ወይም እንዲሰጥ እስከሚለው ድረስ ይሄዳሉ። ሁሉንም በዝርዝር በጥልቀት መመርመር አንችልምና እስኪ የህግ የበላይነት መከበር የሚለው ላይ እናተኩር። የብዙዎቹ ማሰሪያም ይመስላል፣ ተደጋግሞም ይነሳል። ፍትህ በእኩል ድርሻ ለዜጎች አልተሰጠም የሚለውን ጥያቄ ያቀፈ ይመስላል። አንድ ጥሩ አገር በህግ የበላይነት የሚመረኮዝ መሆን አለበት ይላሉ በጽሑፎ። እስኪ ፈታ ያድርጉት።
እንግዲህ ከባህላችንም ስንነሳ በየወቅቱ የተቀመጡት መንግስታት ለህግ መከበር ከፍተኛ ቦታ ለመስጠት ሞክረዋል። ነገር ግን ሁሉም በየአቅጣጫው ትክክለኛ ፍትህ ለህዝብ በእኩል ደረጃ አቅርቧል የሚለው አጠያያቂ። አሁን በተለይ ባለንበት ወቅት መረጃ በሰከንድ ከአንድ ቦታ ወደ አንድ ቦታ ሊሄድ በሚችልበት ወቅት፣ እነዚህ ክስተቶች በአንድ ሊታዩ በሚችሉበት ወቅት የፍትህ ጉዳይ ከሌላውም ጉዳይ በበለጠ መታየት ይኖርበታል። ይህ እንግዲህ በግለሰቡ ደረጃ ስንወስደው ነው። ግን ከግለሰቡም ደረጃ በፖለቲካም በኩል ስንወስደው ህግን የምንወስደው ለምሳሌ በፌዴራሊዝም ፌዴራል ውስጥ ያሉት መንግስታት ወይም ክልሎች እኩል ተሰሚነትም አላቸው ወይ? ህጉ ለሁሉም ባህሉን ጠብቆ ከባህል ጋር በተያያዘ መልኩ ክልል ውስጥ ሌላውን ሊጎዳ በማይችል መልኩ ሊካሄድ ይችል? በሌላ በኩል ደግሞ ዩኒቨርስል የተባሉ ደንቦችን ደግሞ ይዞ ለሁሉም አንዱን ከአንዱ ሳያስበልጥ ሊሰጥ በሚችል መልኩ መቀመጥ መቻል አለበት። እንግዲህ ምንድን ነው መርሳት የሌለብን ማየትም ያለብን ነገር ምንድን ነው? የኢትዮጵያ አሁን ያለው የመንግስት ስርዓት በእኔ አስተያየት እንዳው ፖዚቲቭም ለመሆን ወርክ ኢን ፕሮግረስ ነው ብዬ ነው የምገምተው።
በሂደት ላይ ያለ ስራ ነው።
ገና በሂደት ላይ ያለ ነው። በአንድ ሚሊያር አይችልም። ወደፊትም እንደዚሁ እየተስተካከለ መሄድ መቻል አለበታል። ለምሳሌ የህግ ፍትህን ነገር ስንወስድ የስልጣን ጉዳይ አለ። የዳኞች እውቀትና የዳኞች ችሎታ ከሀገሪቷ ኢኮኖሚ የምንበለው ከሀገሪቷም የፖለቲካ እድገት ጋር አብሮ መሄድ መቻል አለበት። አስተዳደሩን በዛ መልኩ መንቀሳቀስና ማደግም መቻል አለበት። የህዝብም እምነት እንደዚሁ በዚህ ኢንስቲቱሽን እንበለው በዚህም ድርጅት ውስጥ ማመንና አብሮ መጎልበት ያለበት ይመስለኛል። እና በእኔ አስተያየት እነዚህ የጠቀስኳቸው አንዳንዶቹ ፈረንጆች የሚላሉ ፐርሰፕሽንም ናቸው። ሊሰጡ የሚችሉ ለህዝብ ሊሰጡ የሚችሉ ስሜቶችን ሊታዩ እና ህዝብ እዚህ ጋር ሄጄ ፍትህ አላገኝም ብሎ ካሰበና ካመነ ምንም እንኳን ያ ድርጅት ፍትህ ለመስጠት ችሎታ ማቀፍ እንዲኖረው የህዝብ አመኔታ ካልተጨመረበት ሊሰራ አይችልም። በዛ መልኩ መታየት መቻል አለበት።
መልካም። ከተነሱት ዝርዝሮች ውስጥ አንድ ሌላ አንኳር ነጥብ እናንሳ። አቶ ክቡር የአዲስ ምርጫ አስፈላጊነትንና የተሃድሶ እርምጃዎችን ይጠቅሳሉ። አገሪቱ ከገባችበት አጣብቂኝ የምትወጣበት ወደ ያልተፈለገ ትርምስም ከመግባት የምድንበትና ወደ ተሻለ አቅጣጫ ለማምራት ከስምንቱ አስፈላጊ ካሏቸው ውስጥ አንዱ ነው። እንዴት ይካሄዳል? እንዴትስ እውን ሊሆን ይችላል? ይህ ሀሳብ አዲስ የምርጫ ሂደት ይፋ እንዲደረግ እንዲሁም የተሃድሶ እርምጃ እንዲወሰድ ጠይቀዋል።
በመሰረቱ እንግዲህ ምርጫ ሲደረግ ምርጫን በትክክል የሚያስተዳድርና ነጻና ፍትሐዊ በሆነ መልኩ ምርጫው እንዲካሄድ የሚያደርግ አካል ያስፈልጋል። አንዱ ይሄ ነው። ባለፉት ምርጫ ጊዜያቶች እንደሚታወቅ ይሄ አካል ብዙ አጣቂ አስተጋሪ እንደነበረ ግልጽ ነው። ወደ ምርጫው ከመራችን በፊት ምርጫው በምን መልኩ ይካሄድ የሚለውን መመልከት አስፈላጊ መስሎ ይታየኛል። ምክንያቱም ያለፈውን ምርጫ ስንወስድ እንደዚሁ ምንም እንኳን አሃዙ አጠገቤ ባይኖርም ኢህአዴግ ፓርላማ ውስጥ 100% ወንበር የያዘ ሆንም በስርዓቱ ነገር ግን 100% የኢትዮጵያ ህዝብ መርጦታል ማለት አይደለም። 60% ቢመርጠው እና 40% ግን አልመርጠው የዛ 40% ግን ዛሬ ፓርላማ ውስጥ አይሰማም አይደመጥም የለም። ስለዚህ ምርጫው መደረጉ ብቻ ሳይሆን የምርጫው አካሄድ ለወደፊቷ ለምንገነባት ኢትዮጵያ የሁሉንም ድምፅ ያሰማ በሚችል መልኩ ወይም የአብዛኛውን እንደዚህም ብሎ የአንድን ብቻ አሸነፈ የተባለውን ብቻ ሳይሆን ሌሎችን በመጠኑም ቢሆን ድምፃቸው ተሰምቶ ነገር ግን በአሁን ባለው ስርዓት ፓርላማ ውስጥ ሊመጡ ያልቻሉትን ለማስመጣት በሚችል መልኩ እንደገና መዋቀር መቻል አለበት። ብዙ ሀገሮች እዚህ እየተተዳደሩ ይሄዳሉ። እንግዲህ ብዙ ጊዜ ምንድን ነው የሚባለው፣ ጊዜ እኔ አስታውሳለሁ ይህን ጥያቄ ለረጅም ጊዜ አንስቼው ነበረ እና የሚሰጠው መልስ እንግዲህ የዛሬ 25-30 ዓመት ታስታውሱ እንደሆነ የጣሊያን መንግስት በየ6 ወሩ በየ10 ወሩ ይለወጥ ነበር እና ምንድን ነው የተሰጠው መልስ ታውሳለህ? በወቅቱ የነበሩ አስተያየት ሰጪዎች እንደ ጣሊያን መንግስት በየ10 ወሩ አዳዲስ መንግስት ነው ሊቋቋም ከሆነማ ምን መንግስት አለ እድገቱም ምንም ሊኖር አይችልም የሚል አይነት አስተያየት መጥቶ ነበረ። በእርግጥም እሱ አስተያየት በቀላሉ ዝም ብሎ ሊታ አይችልም። ነገር ግን በጣም የተለያዩ ግዛት እና ህዝብ በተለያዩ መልኩ የሚንቀሳቀስበት ሀገር ውስጥ የአብዛኛዎቹ የፖለቲካ ድምፅ መሰማት የሚችልበት ሁኔታ መፈጠር መቻል አለበት። አለዚያ ቅድም ያልኩት አይነት ነገር እና አሁን የደረስንበት ደረጃ ላይ እንደርሳለን። ያም ምርጫ የሚያመጣውም ችግር ካለ በሌላ በኩል ግን በሰላምና የፖለቲካውን ስታቢሊቲ በመስጠት ሊተካ ስለሚችል ይሄ አስፈላጊነት መረሳት ወይም ደግሞ መተው ያለበት አይመስለኝ እያምናለሁ።
አቶ ክቡር፣ 8 ነጥቦች ምናልባትም ዘለግ ያለ ሰዓት ወስደን ይበልጥ እንድነጋገር ይጋብዛሉ። እዚህ ፕሮግራም ዋና ዓላማ አድማጮች በያሉበት እንዲነጋገሩ ያፈለቁትንም ሀሳብ ወደ አዎንታዊ የተሻለ ሁኔታ ወደሚፈጥር አዝማሚያ እንዴት ማምራት እንችላለን፣ ከመርፈዱ በፊት የባሰ ከትላንቱም የከፋ የሰዎች እልቂት የማይፈጸምበት ሁኔታ እንዴት ይፈጠራል የሚለው ነው እና በዚህ መነሻ ሌሎችም የሚወያዩ ይመስለኛል። እርሶ በጽሁፎ መዝጊያ ያነሱትን የመጨረሻ ነጥብ የውይይታችንን መቋጫ እናድርግ። ይህ ድራማ እንግሊዘኛውን ግርድፍ ነው ወደ አማርኛ የምመልሰው፣ እንደምን በጎ ፍጻሜ ሊኖረው ይችል ይሆን ሲሉ ይጠይቁና እያንዳንዳችን ምርጫ አለንና በቀጥታም በንቃትም ስንሳተፍ መሆኑን አገራችን አንድነቷም የብዙዎች ፍላጎትም የሚጠበቅባት ልትሆን የምትችለው ይላሉ። እናም የማህታማ ጋንዲን አንድ ጥቅስ ዛሬ የምናደርገው ለነገው ውጤት ወሳኝ ነው ካሉ በኋላ ምን ማድረግ ትፈልጋለህ ሲሉ ይጠይቃሉ አንባቢውን። ይሄ ጽሁፎ አንዱ ማሳያም ሊሆን ይችላል። እነኚህ አውቄ ነው ይህን ጥያቄ የማነሳሉት። እርሶስ ምን ያደርጋሉ?
እኔ አንዳንድ ሰዎች ምን አስተያየት ይሰጣሉ፣ የት ነበር እስከ ዛሬ የሚለዋሉ። እኔ ሳየው ራሴን እውነትም በቂ አልሰራውም ብዬ ነው የምገምተው። አንድ ግለሰብ የጻፈልኝ ናቸው ነው እንዴ አንተ እስከ ዛሬ የት ነበር፣ አሁንማ ነገር ከተበላሸ በኋላ ብትመጣ የሚለው እውነቱን ነው በቂ አልሰራም ነው ለሁ እንኳን ደርቻለሁ ብዬ ነበር የምገምተው። አሁን ግን ሳየው እውነትም ገና ብዙ ይቀረኛል። ስለዚህ እኔ ላረግ የምችላቸው ለምሳሌ ሀሳብ ለመስጠትም ሆነ እንደዚሁም ደግሞ ይህንን ሀሳብ ይዘው ድርጅት የሚያቋቁሙ ካሉ እዛ ድርጅት ውስጥ በመርዳትም ሆነ ሌሎቹም ደግሞ ለመለወጥ ማበረታታት የሚያስፈልጋቸው ካሉ እሱንም ለማበረታታት ዝግጁ ነው ብዬ ነው ገምተው። እኔም ራሴ በዚህ እቀጥላለሁ ብዬ ነው ገምተው።
አመሰግናለሁ። የእርሶንም ጥያቄ ምላሾንም ጭምር ለአድማጮች ስላሸጋገር በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጭ የሚናፍቁትን ነገ ለማየት ምን ያደርጋሉ? በያላችሁበት ተወያዩ አድማጮቻችን፣ አስተያየቶቻችሁንም አድርሱን። አቶ ክቡር ገና አዲስ ራዕይ ለአዲሲቱ ኢትዮጵያ በሚል በእንግሊዝኛ ጽፎ ያቀረቡትን በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ጽሁፍ መነሻ በማድረግ ለሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። መልሰን በሌላ ርዕስ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።